የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያኔ የተለመደውን ይዞትር ያክብሮት ሰላምታችንን ያስቀደም የዛሬ ህዳር 28 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የዲሰምበር 8 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ እየተስጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም አንድ ጽሑፍ ይደመጣል። የጽሑፉ ርዕስ ጋሰለ አረሩ አዴፓ ባዴን ብልጽግናም ይሃድግ ነው የሚል ነው። ከዚያም ቀሪውን ጊዜ የመደብ ነው ለጥያቄና መልስ ነው። ለውይይቱ ሁለት እንግዶችን ጋብዘናል። እንግዶቻችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
መሳቅ ዝቃለው ባድንም ብጀዘት ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ ረጋይ በአበራ ጀምበሬ ዶክተር በ1996 ዓ.ም የተደረሰ መጽሐፍ ምዕራፍ 16 ታምር ነው በሚል አርዕስትና ምዕራፍ 17 ጥረት ለሙሉ ነጻነት በሚል አጫጭር ምዕራፎች ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይ የዘመን አቆጣጠር ኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም በዚህ ወቅት ለመግለጽ እንወዳለን። አባ ገስጥ ራስ አበባ ረጋይ በአበራ ጀምበሬ ዶክተር ምዕራፍ 16 ታምር ነው። አርበኝነት የሚባለው ጽንሰ ሐሳብ የግልነትን ሀገር ወዳድነትን ለሀገር ነጻነት ህይወትን በመስዋዕትነት መቁረጥን ለጠላት አልገዛም ባይነትንና ተጋድሎን የሚያጠቃልል ቃል ሲሆን የውጊያ ስልቱም ልዩ ባህሪ ያለው ነው። በአርበኝነቱ የተጋድሎ አመታት አርበኞች የጦር መሳሪያና ጥይት ባብላጫው የሚያገኙት ተጠላት ምርኮ ነበር። ይህን ፍላጎታቸውን ለማሟላት በጌውጋውዱ ድልን ለመቀዳጀት የሚጠቀሙበት ዘዴ በውጊያ መስመር ማጥቃቱን ሳይቋርጡ ተጠላት አሰላለፍ በስተኋላ ተሽሎክልኮ በመግባት ኃይሉን ለሁለት ከፍሎ ወይም ቆርጦ ተፊትም ተኋላም ሰቅጦ ይዞ መውጋት ነበር። ሌላው ዘዴ ደግሞ ባልታሰበ ወቅት በጠላት ላይ አደጋ ጥሎ ዞር የማለት የጋዱ ውጊያ ነበር። በዚያ ቆሃን 5 አመት ሙሉ ለጠላት መቅሰፍት መሆን የኢትዮጵያነትን ወኔ በበለጠ ማግነን የሩቅ ተስፋን ማጉላት ትውልዱን በተካድሎ ጽናቱ በታሪክ ማስመዝገብ የያኔዎቹ አርበኞች አይነተኛ መታወቂያቸው ነበር። ገድል ማስመዝገብ የኢትዮጵያነን ማንነት በተካድሎ ማሳወቅ አርበኞቹ በአምስቱ ዓመታት ለተከታዩ የኢትዮጵያ ሕዝብ ያወረሱት የሚያኮራ ቅርስ ነው። በአምስቱ የአርበኝነት ዓመታት በብዙ የጦር ሜዳዎች ነበር አባ ገስጥ የተዋጉት። በደነባ፣ በሰከላቦ፣ በዝንጀሮ ውሃ፣ በሰላይሽ ተራራ፣ በጂሁር ቀርሳ መግፊያ፣ በእናዋሪ፣ በሸኖ ኢየሱስ፣ በቄጤማ፣ በታሌ ተራራ፣ በቱሉ ሚካኤል፣ በጊደቦ ካቢ፣ በውዱ አገር፣ በዳውሌ፣ በወርቁ አገር፣ በወሲል፣ በወርካ፣ በቄሱ አገር፣ በስድስቶ ጀፈር፣ በመሐሙድና ደንካ፣ በበኩር፣ በአሳግርት ገበያ፣ በሮረቾ ተራራና በጉጂ ኪዳነ ምህረት በጦር አዝማችነት ተፈጸሟቸው የጀብድ ስራዎች ነበር ማንነታቸውን አባ ገስጥ ያስመሰከሩት። በእነዚህ ሁሉ የጦር ሜዳዎች መቅነው ያሳጡትን የአርበኞች የጦር መሪ አባ ገስጥ አበባ ረጋይን ከቦ የሚዝለት ጦር ወዳሉበት በላከበት ጊዜ ነበር ጄኔራል ናትሲ የቋጥኝ ድንጋይ በሚያህለው ጭንቅላታቸው ውስጥ የሰናፍጭ ቅንጣት የምታህል አንጎል የሌለባቸውን እነዚህን ሽፍቶች በቅርቡ እንደመሰሳቸዋለን ሲል የቀባጠረው በሚገባ አስታጥቆ ለግዳጅ የላከው ጦር ምንም ፋይዳ ሳይሰራ ቁጥሩ ተመናምኖ ሲመለስ ነበር። በዛው አለብላቢ አንደበቱ ይስተአምር ነው በማለት መገረሙን በቃል አጋኖ የገለጸው የአባ ገስጥን ጀግንነትና የጦር ስልትም ያደነቀው የአባ ገስጥ ጀብዱ በሌሎችም ተደንቋል። በነጻነት ማግስትም እኒህ ታላቅ ያርበኞች መሪ በአዲስ አበባ ከተማ ያሳዩት የድል ሰልፍ በእጅጉ የተደነቀ ነበር። ሰልፉ የታየው በላይኛው ግቢ በገነተ ልዑል ቤተ መንግሥት በኋላ ግርማዊ ቀዳማዊ ኃይለ ሥላሴ ለዩኒቨርሲቲ የሰጡት የካቲት 12 ፊት ለፊት የሚገኘው ግቢ ደጃፍ በሚያልፈው አውራ ጎዳና ላይ ነበር። ተሽሮ ሜዳ እስተ ገነተ ልዑል ቤተ መንግሥት ዋናው በር መዳረሻ ድረስ የአርበኛው የአባ ገስጥ ሰራዊት ባለቃ ባለቃው ተሰልፎ እያቅራራና እየፎከረ በርጉሰ ነገሥቱ ፊት ሲያልፍ ንቃትና ግርማው በጣም የሚያኮራ ነበር። የጦር አለቆቹ በየጦራቸው መካከል ተርታ ገብተው ወኔ በሚቀሰቅስ ፉከራና ቀረርቶ ሙያቸውን እየገለጹ ሲያልፉ ንጉሰ ነገሥቱና አብረዋቸው የነበሩት መኳንንት የተሰማቸው ደስታ በፊታቸው ላይ ጎልቶ ይነበብ ነበር። ሰልፈኛው የተመመ በሚያልፍበት ወቅት አባ ገስጥ ተንጉሰ ነገሥቱ ጎን ቆመው የእያንዳንዱን የጦር አለቃ ማንነትና የሰራዊቱን ገድል ይገልጹ ነበር። ሰልፍ ማሳየቱ እንዳበቃ አባ ገስጥ ተንጉሰ ነገሥቱ ፊት በተጠንቀቅ በመቆም ለክብራቸው የሚገባውን ሰላምታ በወታደራዊ ሥነ ሥርዓት ሰጥተው በሰሜን ሸዋ በአምስቱ የአርበኝነት ዓመታት ታላቅ መስዋዕትነት የከፈለው ሰራዊት የብቻ ለመሆኑና ከፊሉ ተጠላት ባስለቀቃቸው ስፍራዎች ጸጥታ በማስከበር ላይ እንደሚገኝ ገለጹ። ንጉሠ ነገሥቱም ሰራዊቱ በፈጸማቸው የጀብዱ ሥራዎችና በሰልፉም መደሰታቸውንና መሪውንም ተልብ የሚያደንቁ መሆኑን ገልጸው ለሀገራችሁ በፈጸማችሁት ለአንተና ለሰራዊትህ የድካማችሁን ዋጋ እንከፍላችኋለን ሲሉ ቃል ገቡ። ንጉሠ ነገሥቱ በስደት ሳሉ ይድረስ ለበላምበራስ አበበ ብለው በመጀመሪያ ጽፈውላቸው ነበር። በሁለተኛ ደብዳቤያቸው ግን የአርበኝነት ተጋድሏቸውን በማወደስ የሸዋ ታላላቅ አርበኞች በጦር ሜዳ በሰጧቸው የራስነት ማዕረግ ይድረስ ለራስ አበበ አረጋይ ብለው ስለጻፉላቸው ይኸው ጸድቆላቸው ተነጻነት በኋላ ራስ አበበ አረጋይ እየተባሉ በዚሁ የማዕረግ ስም ነበር የሚጠሩት። የአራዳው ዘበኛ በስራቸው ራስ ተሰኙ። ምዕራፍ 17 ጥረት ለሙሉ ነጻነት። ኢትዮጵያ ዙሪያዋን በቅኝ አገዛዝ ባህር ተከባ በምስራቅ አፍሪካ ሰሜናዊ ክፍል ለዘመናት ነጻነቷን ጠብቃ ኖራለች። የተደጋገመ የወረራ ሙከራዎችንም አክሽፋለች። ለአምስት ዓመታት ብቻ በቅኝ አገዛዝ ስር ብትወድቅም በአርበኞቿ ተጋድሎና በቃል ኪዳን መንግሥታት እርዳታ ነጻነቷን ለማስመለስ በቅታለች። አኩሪ ገድል። በ1933 ዓመተ ምህረት በበጋ ወራት የኢትዮጵያ ሕዝብ ነጻነቱን መልሶ በማግኘቱ ሹልክ ብሎ በመውጣት እንደ ጨው ዘር በየአገሩ የተበተነው ኢትዮጵያዊ ወደ አገሩ ተመለሰ። በዱር በገደሉ መሽጎ ለነጻነት ሲታገል የቆየው አርበኛ ሁሉ በግርማ ሞገስ ተሃገረ ሙላዱ ገባ። አንገቱን አቀርቅሮ መንፈሱን ሰብሮ በመቆዘም ለአምስት ዓመታት ይኖር የነበረው ሰላማዊ ሕዝብ ሀብተ ተፈጥሮ የሆነች ነጻነቱን ሲያገኝ የወደቀ መንፈሱ አንሰራራ። የኢትዮጵያ ሕዝብ የልብ ውስጥ እይታ ብቻ ሆና የቆየችው የኢትዮጵያ ሰንደቅ ዓላማ በክብር ስፍራዋ ተመልሳ በነጻው የኢትዮጵያ ሀገር እንደገና መውለብለብ ጀመረች። ስለዚህም የተለያየ ሁሉ ተገናኝቶ በመነፋፈቅና በደስታ ስሜት ተቃቅፎ ተሳሳመ። ለሟሽ ዘመድ አዝማዱም ተላክሶ እርሙን አወጣ። ኢትዮጵያ ነጻነቷን ሚያዝያ 27 ቀን 1933 ዓ.ም ተብረት ብታውጅም ጦርነቱ ገና አላበቃም። ታዲስ አበባ መያዝ አስቀድሞ ወደ አምባላጌ የፈረጠጠው በኢትዮጵያ የቄሳር እንደራሴ ዱካዳ ወስታ ጦር አደረሽቶ ለሌላ ውጊያ ተሰለፈ። የቃል ኪዳን አገሮች ወታደሮችና የኢትዮጵያ አርበኞች ሲዘምቱበትም በቀቢሳ ተስፋ ተዋጋ። ሆኖም ግንቦት 12 ቀን 1933 ዓ.ም ተመረከ የአድዋዎቹን የጣሊያን ጀነራሎች ድል እሱን ቀመሰ። የጣሊያን ንጉሥ እንደራሴነቱን ካባ አውልቆና የኢትዮጵያን ምድር ዳግመኛ ላይረግጥም ተፈጥሞ በእንግሊዞች ወደ ኬንያ ተወሰደ። በሌላ በኩል ደግሞ የርሱ ምክትልና የሸዋ ጠቅላይ ገዢ የነበረው ጀነራል ናትሲ ጎንደር ታጼ ፋሲል ግንብ በመሸግ አንገራበደ። በኢትዮጵያ አልጋ ወራሽ በልዑል መርድ አዝማች አስፋ ወሰን ኃይለ ሥላሴ አዝማችነት፣ በራስ ብሩ ወልደ ገብርኤል አዛዥነት የኢትዮጵያ አርበኞችና የእንግሊዝ ሰራዊት በአንድነት ዘምተው ጎንደር ላይ በተደረገው ውጊያ ጀነራሉ በመሸነፉ ህዳር 8 ቀን 1934 ዓመተ ምህረት እንዳለቃው እርሱም የውርደት ጽዋ ተጎነጨ። ታገርም ተባረረ። የጣሊያንን ጦር ቴሪቶሪያ ለማስወጣት ደግሞ የቃል ኪዳን መንግስታት ወታደሮች ከረን ላይ ማደረጉት ብርቱ ውጊያ በጠላትም በወገንም በኩል ብዙዎች ወደቁ። በዚህ የጦር ሜዳ የእንግሊዞችና የሌሎቹ የቃል ኪዳን አገሮች ወታደሮች ለኢትዮጵያ ነጻነት ደማቸውን አፈሰሱ፣ አጥንታቸውንም ከሰከሱ። የከረንን ሸለቆ ዘላለማዊ ማረፊያቸው አደረጉ። በጀግንነት በመወደቃቸው በማዋቲ ስጋቸው ሕያው ስምን ዋጁ። የቆሙለትን ዓላማ ክቡርነትም በህልፈተ ሕይወታቸው አስመሰከሩ። በከፍተኛ ተጋድሎ የኢትዮጵያ ነጻነትውን ሊሆን ቢችልም ኤርትራ ተቅኝ ግዛት አስተዳደር ነጻ ወጥታ ከእናቷ ከኢትዮጵያ ጋር ተመቀላቀሏ በፊት የተገኘው ነጻነት ፍጹማዊ እንደሆነ ተደርጎ አልተቆጠረም። ስለዚህም ታንዴም ሁለት ጊዜ የጣሊያንን ወራሪነት በድል አድራጊነት ያስወገደችው እግዝእተ ኢትዮጵያ ለአካሏ ለኤርትራ ነጻ መውጣት በዓለም አቀፍ መድረኮች ያልተቆጠበ የዲፕሎማቲክ ጥረት በ1933 ዓ.ም ተመረከ ጀመረች። የኤርትራ ህዝብም የቅኝ አገዛዝን ቀንበር አሽቀንጥሮ ለመጣል ኢትዮጵያ ወይ ሞት ብሎ በመነሳት ተሌሎች ኢትዮጵያን ወንድሞቹና አያቶቹ ጋር በመተባበር ከፍተኛ ጥረት በማድረግ ጥንታዊ ኢትዮጵያዊነቱን አስመሰከረ። በመጨረሻም ኤርትራ በፌዴሬሽን ከኢትዮጵያ ጋር መዋሃድ በተባበሩት መንግስታት ድርጅት ጸደቀ። ወደ ተሃገሩ መስከረም 1 ቀን 1945 ዓመተ ምህረት በታላቅ ስነ ስርዓት ተታወጀ። አንድነት ተገኘ። የኢትዮጵያ ነጻነት የተሟላ ሆነ። ድካሙ ሁሉ ፍሬ አፈራ። የአዱሊስ ባለቤት አሃቲ ኢትዮጵያ የቀድሞ ሙሉነቷን ተስድሳ ዓመታት በኋላ ተቀዳጀች። ሰው ሰራሽ ድንበር ፈረሰ። ተመረብ ወዲህ መባል ቀርቶ እንደ ጥንቱ ተቀይ ባህር ወዲህ የኢትዮጵያ ግዛት መባሉ የታሪክ እውነታ ሆነ። አባ ገስጥ ራስ አበበ አረጋይ ባበራ ጀንበሬ ዶክተር ምዕራፍ 16 እና ምዕራፍ 16 ምዕራፍ 17 በዚህ ተቃለላሉ። ቀጣዮቹን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
ጋሰለ አረሩ አዴፓ በአዴን ብልጽግናም ኢህአድግ ነው በላይን ሀባት መልከጥፉን በስም ቢደግፉት መልከጥፉነቱ በላጲስ ጠፍቶ አይጠፋም በንጹሃን ደም እጅና እግሩ የተጨማለቀው የዘር ማጥፋት ወንጀል የፈጸመውና አገር እስከ ማስገንጠል ብሔራዊ ክደት የፈጸመው ኢህአድግ የብልጽግና ፓርቲ ነኝ እያለ ጭራቅ መልኩን በስም ሊደግፍ እየጣረ ነው። መንዘላዘልና መጃጃል የማይሰለቸው ስንቱ ዜጋም የኢህአድግን ብልጽግና ሊውጥ አፉን እንደ ሰማይ ከፍቶ እየተጠባበቀ ነው። በእንዲህ አይነት በመርዝ በተለወሰ ከረሜላ ካንዴም ሁለቴ ከሁለቴም ሶስቴ የሚንዘላዘል ዜጋ አይምሮው በላብራቶሪ መፈተሻ ያለበት ከንቱ ፍጡር ነው። በራሱ ተስፋ ቆርጦ በሱሰኛ ኢህአድጎች እምነት ጥሎ የሚንዘላዘል አማራ የጅል ጅን ስለሚኖርበት ዲኤንኤው መጠናት ያለበት አሳዛኝ ፍጡር ነው በማለት አቶ በላይን ሀባተ አግራሞታቸውን በመግለጽ ይቀጥሉና እንዲህ ይላሉ። የብአዴን አዴፓ ነኝ ማለት ያረሩን ጋሰለ ነኝ ማለት የሆነውን ያህል የኢህአድግ ብልጥግና ነኝ ማለትም ያረሩንና የጋሰለን ታሪክ እንደገና የሚያስተርክ ነው። ባደግኩበት ሰፈር አቶ አረሩና አያዳና የሚባሉ ሰዎች ይኖሩ ነበር። አቶ አረሩን ኮስማናው አናቱ እማማ ሀብትሽ ምን ያበሉ እንዳሳደጉት አላውቅም። ቁመናው የገደል ግማሽ ያክል ነበር። ጥንቡል መልኩም የተወቀጠ ኑግ ይመስል ነበር። አቶ አረሩ የገደል ግማሽ እንደሚያህል ለመግለጽ የሰፈሩ ህዝብ አረሩ ብቻውን የቤት ጣራ ተሸክሞ መሄድ ይችላል ይለው ነበር። አያዳነ በተቃራኒው ቁመናው እንደ ሰንበሌጥ የሰነነች መልኳም በቀይና በቀይ ዳማ መካከል ያለች ቆፍጣና ጎበዝ ነበረች። አቶ አዳነ በሰንጢ ንግግሯ እንዳለቃ ገብረሃና የምትታወቅ ጠቢብ ነበረች። የአያዳንን የንግግር ስለትነት ለመግለጽ ማህበረሰቡ ያዳነ ንግግር ያልጋለ ብረት ከመቅጽበት ይቆርጣል ይላት ነበር። በዚሁ ሰፈር ካቶ አረሩ በተጨማሪ ሌላ አረሩ የሚባል ጠብደል ጥቁር አለሌ ይኖር ነበር። ስለ አህያው አረሩ ባላውቅም አቶ አረሩ የስቀል ጋቢሳን ያህል ስሙን ይጠላው ነበር። አቶ አረሩ ካለሌው ለመለየትና አረሩ የተባለውም የተወቀጠ ኑግ በመሰለው ቆዳው ምክንያት ስለመሰለው በአካባቢው ባልተለመደ መንገድ ስሙን ጋሰለ ወደሚባል ስም ቀየረና አረፈው። ይህንን በአካባቢው ያልተለመደ የስም ለውጥ የተረዳ አብዛኛው የአቶ አረሩን ስም በየቤቱ እያነሳ እየጣለ ሌላውም ስሙን መለወጥ መብቱ ነው እያለ ያንድ ሰሞን የቡና ተርቲሞሬ አደረገው። ብዙውን ጊዜ ተመንጋው ጋር የማትነዳዋ አያዳነ ግን የአቶ አረሩ ድንገተኛ ስም ቅየራ ያንድ ሰሞን የቡና ወሬ ሆኖ እንዲቀርና እንደዚህ አይነት ባህል እንዲለመድም አልፈቀደችም። አብዛኛው ሰው አቶ አረሩን በአዲሱ ስሙ ጋሰለ እያለ ሲጠራው፣ አያዳና ግን በስሙ አፍሮና በማንነቱ ተሸማቆ ስም በቀየረው አቶ አረሩ በሽቃ በማያስፈልገው ቦታ ሁሉ አረሩ ብላ እየተጣራች አስቸገረችው። ይህንን የአያዳንን ጽኑ አቋም የተመለከቱ ሽማግሌዎችም አረሩን በፈለገው ስም ጋሰለ ብላ እንድትጠራው አያዳንን ቢለምኗትም ስምን የሚያወጣው ወላጅና እግዚአብሔር ነው፣ ስለዚህ እናቱ እማማ ሀብትሽ ባወጡለት ስም እጠራዋለሁ ስትል በአቋሟ ጸናች። በአያዳን እንቢተኝነት ያልተደሰተው ይድሮ አረሩ ያሁኑ አቶ ጋሰለ በበኩሉ አዳነ ጋሰለ ብሎ ታልጠራኝ ምላሱን ቆርጠዋለሁ እያለ በሰፈሩ ማስወራቱን ቀጠለ። ዳሩ ግን ጋሰለ የሚባል ስም ካያዳነ አንደበት እንኳ በውኑ በህልሙና በቅዠቱም አልወጣለ። እንዲያውም አያዳነ በበነነ በተነነው አረሩ የሚለውን ቃል ከወትሮው በበለጠ እያነሳች አቶ ጋሰለን ማሳቀቁንና እንደዚህ አይነት በራስ ተሸማቆ ስምን የመቀየር ባህል እንዳይለመድ ማስተማሩን ቀጠለች። بمالت اتو بلاينه بادقو بتسفر سمن بمك اير بچا ما ننتن مك اير ندمائي چال ياكات اما چون لمد لزابا لوكالد جن قوم نگر مابرار هاتا چون يكترالو اتو غاسلنا ايادان بندياين توتراتو سالو بان دي سمبت کن ايادان اتو غاسل غابيون تکنارمو دنقوان مسلو اياو عررو سار کمی مگبت مسک تک امتو آیچو ایادانم با تو گاس سلات اگب ست تلف دهنات در کار رو یمیل سلامتا کر روش اتو گاس سل سلامتاون دال سمهولو منالک سیل بنید دیت تاییگا ایادانم بشملو عللیون عررون ایت قومچ یانیون عررونو ست تل ملسچ الناتو ما محبتش یاو تولتن سم بمانن نتو آفرون دک ایرو اتو عررو بقدم بعدينم سمون عدي بابلو كأيرو اهون دمو اهادق بمان النتو آفرو فتعري هوات ياوت اچلتن سم بلسقنا بميل عبلش بلش سم كأيرو بالليو عررو سم اند تسييمو عطو عررو هلو اهادقم كالاشو هوات باوت اچلت سمنا ببار النت قبرو تشماكك يي تشماكك اون جلن يادرجتن سمون ودو بلسقنا كأيرنا عرفو دارو جن غاسلين ميلو سم ياتو عررون ملك نامن النتن دالك ايرو هلو بلسقنا ميلو سم امون ونجلنا كهدت اند اندود عاز اداو بلسقنا ميلو سم ايهادك يهوات يجسرا مهونون هواتم يشابيا ديك على مهونون شابيام يتاريكاوك انجاجوش عربوش يمادقولوش مهونون ايك ايرو بلسقنا ميلو سم بعدينن تاجكرنت عواتاون بلسقنا يميلوسم بعدينن جيتو تشوسيا الزوت يامرانو تاتوش تماسرنا تمقدل عيقتاون بعدين عقاسسونو يتيجانا يتزرفون هابت عاسملسون بلسقنا يميلوسم بعدين يامرانا ينشفنو لهوات ياسركباتشون رايان همراناو الكايتن عيملسم بلسقنا يميلو ما التاليا بعدين كبيرو تقارا علمو تقواشان تلتنو باردار ياسوات شون وطاتوش النفس عمل لسم بلسقنا يميلو ماش مربر ياسم بعدين بهوات اشكر النت بدبك سفراوش ياسكبرات شون ياسلبات شون ياسقرفات شون ياسقلفات شوننا اكالا قدولو ياسدرقات شون زيقوش اي تدقم بلسقنا يميلو سم بعدين بامبا جيورجيس بغندر دبرتابور دانجلا بوري والديا ماجتين ناليلو چنبوتاوش ياسفجات چون زيگوش آسرسانم برسقنا يميلو ما التاليا بعدين آقبان يميجال ببدنو بارباقوقو باروسو نگلي بغرافردا بغوري بغولگا بمتكل بحقر ماريام ناليلو چون سفراوش ياسفجات چوننا ياسددات چون آماروش تاريك عيفقو سلزي اتو غسل عررو نو قلبو برسقنا ايهادقنو عدیپام بعدین نو. اما مهافتش للی جاچو تولدسم عررو نو. کامارا مکابر ریپبلیکوان لما مسرت هوات یادل لبچو عللی ایهادگ لبکور لجو یست اچو سم دمو بعدین نو. عررو ایهادگم هون بعدین کالن ناتو چاچو فکات سما چون مکایر که دهت نو. عررو شگزی سیم بکایر نا. ناتو شگزی اما مهافتش نات. بلسقنا يتبالو إهادقم شيقزي أسقيا ميملكون بسم لدرقف بيموكر فتعريو تشراكو هواتنو بعدينم شيقزي سنبيك أيير الناتو سيطانوا هواتنج بفتعطراتشو عفرو عررو إهادقم هون بعدين سماتشون بيك أيروم الناتاتشو ملكاتشو قبراتشو ناتاريكاتشو زلالماوي ناتشو سلزي ملكاتشون قبراتشون الناتاريكاتشون بميقل توتنا الناتو تشاتشو باو طولاتشو سموش عررو بعدين النا إهاد كتابلو بيترو ملكامنو غسل عررو عدبا بعدين بلسقنام إهاد كنو عمسر كنال Thank you.
Yeah. አርማጮቻችን ከጣው ስርጭታችን የቃለ መጠይቅ ጊዜ ነው። ሁለት የታወቁ እንግዶች ጋብዘናል። አንደኛው እንግዳችን አለፉ 30 አመቶች በላይ በአለም አቀፍ ደረጃ የኢትዮጵያ ስደተኞች መብርዳት ጉዳያቸውን በአለም አቀፍ ስደተኞች ድርጅቶች ውቅና እንዲያገኙ አክሩ ተግባሮችን አቆናውኑ ናቸው። በአፍሮ አሜሪካን ሰብአዊ መብት ድርጅቶችም በሌሎችም ኢንተርናሽናል ድርጅቶች ውስጥ በመሳተፍ የሰብአዊ መብት ጥያቄ ተደማጭነት እንዲያገኝ ሲሰሩ ቆይተዋል። የኢትዮጵያ ፖለቲካ አቅጣጫ ግንዛቤ መውሰድ ዲፕሎማሲያዊ እንቅስቃሴዎችንም ያደርጋሉ። ሁለተኛው እንግዳችን የኢትዮጵያውያን የኢትዮጵያዊነትን መንፈስ በውስጣቸው ማደር ያደረጉ ቀደም ባሉ ጊዜያቶች ሁሉ የሀገራችን እንቅስቃሴ የአርበኝነት ተጋድሎ እንዲቀጣጠል አስኳሉን ጥንስሱን የጣሉ በደምና በዜግነት ስለቆመው ጠንካራ አህዳዊ ማንነታችን ተምሳሌነት ያለው ተግባር ያካሄዱ በአሁኑ ወቅት በሀገራችን የተከሰተው እጅግ አሳሳቢ የውጥረት ሁኔታ በተለይም እየተጋጋለ ያለውን ጠባብ ጎጠኛ ስሜታዊነት ከብሔራዊ ፖለቲካችን የበከለውን በፖለቲካችን ለበከለውን ጎሳን መሰረት ያደረገ ህዝብን ከፋፋ የፖለቲካ መስመር ለማስወገድ የኦሮሞ ህዝብ ንቅናቄ ለኢትዮጵያን በሚል ድርጅት ሲንቀሳቀሳሉ። ተናስተልኝ ሁለቱም እንግዶቻችን በመስመር ላይ ናቸው ያሉት። መጀመሪያ እንግዳችን ወይዘሮ ሀረሩቅና ጋሻው ይሰማውታል?
አይ ሰማኝ። ተናስተልኝ
ሻምበላባ ተደጋጎ ይሰማውታል?
አይ ሰማኝ። ተናስተልኝ።
እሺ ግድምጽ ከፍ እንድታረጉልኝ ከይቅርታ ጋር ምክንያቱም በቀጥታ ከስቱዲዮ ለማስገባት እንትኑ ቴሌፎን ሰሞኑ ሳይሰራ ቀርቶ በሌላ መንገድ ነው ያስገባናችሁና ድምጽ አጉላተ እኔም ለመጮህ ሞክራለሁ እናንተም እንደዚሁ ከፍ አርጋችሁ እንድትናገሩ። የመጀመሪያ ጥያቄ ለወይዘሮ ይሃሩር ጋሻ ይሆናል። በእንግዲህ ወደ ዋናው ቁም ነገር እንሂድና በዚህ በሜዲያው በእንትን ላይ የተለጠፈ አንድ ጥሪ ነበረ የኢትዮጵያ ህዝብ ቁጥር አስመልክቶ አንድ ፒቲሽን በተለይ አማራውን የሚመለከት ነው። ይሄንን ጥሪን ድጋፍ የማሰባሰብ ጥሪ አስተራይተው ነበር። ይሄንን ሲዓላማው ምናልባት ያን ጥሪው ላላገኙ በተወሰነ ደረጃ ሁላችንም መልስ ስንሰጥ ሌሎችን ማስተላለፍ ሞክረናልና እስቲ ላልደረሳቸው ዓላማው ምንድነው? ይሄንን የፒቲሽን የማስፈረም የህዝብ ቁጥርን በሚመለከት በተለይ አማራው ቁጥር አስመልክቶ ነው የተጠቀሰው እዛ ላይ እና በፒቲሽኑ ዝራስ የተገኘው ውጤት ምንድነው? እስቲ ወይዘሮ ያረሩ ይሄንን አጥር ያለ ማብራሪያ ቢሰጡበት።
እሺ እሺ ግዴ ለምንንም እንደሌሎቹ አንቺ ያለ
እሺ ልበል ሁለታችሁ አንተና እሺ ከይቅስታጋ እንግዲህ ላለሁ
ላለሁ በመጀመሪያ አው ምን ሀገር የሌለን ሰዎች ምን አንቱታለን ብለህ ነው?
እሺ
በመጀመሪያ መድኃኒዓለምን ፈጣሪያችን ኢየሱስ ክርስቶስ ኢትዮጵያን ጠብቆልን አንድነቷን ከነህዝቡ ሁላችንንም በእያለንበት ያለምንም ጥቅም እንደናንተን ጭምር ለሀገራችን የምንታገል ሰዎች ለዝናም ለምንም ያልሆነ ራሳችን እየጎዳን እኛንም ጭምር አጠንክሮ እዚህ ያላደረሰን አምላክ ትልቅ ምስጋና እናቀርባለን። አሁንም ኢትዮጵያን ይጠብቅልን አንድነቷን እግዚአብሔር ጋር ድንበሯን እላለሁ። በተረፈ እናንተንም በጣም አመሰግናለሁ። እዚህ ላይ ወደ ጥያቄ ከመግባት በፊት አንድ ነገር እንድትተካከል ፈልጋለሁኝ። በኢትዮጵያ ፖለቲክ ውስጥ ኢትዮጵያን ፖለቲክና ማለት በእኔ አነጋገር የኢትዮጵያ ጉዳይ በኢትዮጵያ ፖለቲክና ኢትዮጵያ ጉዳይ እና የስደተኛውን አንድ ላይ ጎን ለጎን በማድረግ እንደውም በኢትዮጵያ ፖለቲክ ውስጥ የመጀመሪያዋ ሴት በመሆን ነው ብዙ ስራ ተሰራት ከዛሬ አሁንም እየታረው ያለውትና ይሄንን ለማስተካከል ፈልጋለሁ። ለምክንያቱም ጥላቶች ለስደተኞች ብቻ የቆምኩ ይያደረጉ ያንን የሚያደረገም የለም ያው የሚታወቅ ነው እና እቺን ለማስተካከል ፈልጋለሁ እና በአገሬ በኢትዮጵያ ፖለቲካ ጉዳይ ላይ የመጀመሪያ ሴት ደግሞ ብዙ ጊዜ እናንተ ማቅረባችሁታል እስከ መንግስት ድረስ ስደ መንግስት ድረስ በማቋቋምና የፖለቲካ ፓርቲን በውጭ በማቋቋም ጭምር የመጀመሪያው ሰው ነኝ። ስለዚህ በፖለቲካው በአንደኛ ደረጃ እንደዚሁም እንትኑ ምንድነው በስደተኛውም እንደዚሁ ለማለት ነው ሁለቱም እጅ ለእጅ ተያይዞ ይሄድ ነው። እንግዲህ እና ያንዴ ካልኩም በኋላ አጠራርጌ ነው መልስ መመለሰው። ቀደም ሲል ብዙ ላለፈው 10 አመት ሰፋ ያረፍት እናገር ነበር ተሰሚ እየጠፋ ቀደም ሲል ግን ባጭሩ ነበር እና በመናገር ላይ የምታወቀውና ነው ወደዛ ወደ ጉታዬ ባጭሩ ወደ መናገር እገባለሁ።
እሺ
እና ለጥያቄው መልስ ለመመለስ እንግዲህ እንደሚታወቀው በዓለም ውስጥ እንደሚታወቀው ይሄው ጊዜው የለወጠው አውሮፓውያን ቀኝ ገዢዎች ያመጡት ስርዓት እነሱ የሚፈልጉትን ለማስፈጸም በየቦታው በሚሄዱበት ቦታ ሁሉ በቁጥር ስለሚበዙ ለምሳሌ በውጭ በዳያስፖራ ተብሎ አሁን በሚወራው ማለት ነው አውሮፓውያን በአውሮፓና ከአውሮፓ ውጪ እንደወሰዱት ሀገር እንደወረሱት ሀገር ከህዝብ ማለት ነው። ጥሩ ምሳሌ አሜሪካን፣ ካናዳ፣ አውስትራሊያን መጥራት እንችላለን። እና በህዝብ ምርጫ እያሉ ነው እንትን ብዛት እያሉ ያንን ነው ኢትዮጵያም ላይ የሚፈልጉት እነዚህ ቀኝ ገዢዎች አፍሪካንና ሌላውን አፍሪካና ኢትዮጵያን በተለይ የጥቁር ህዝብ በአህጉሪቷ ላይ ያለው በአፍሪካ ውስጥ ያለውንም እና በውጭው ዳያስፖራ እየተባለ ወይንም ደግሞ የሚኖረው ጥቁር የተባለው ሁሉ አንገን ለማስተፋት ትልቅ የኢትዮጵያ ክብር ስለሆነች ሁሉ ጊዜ መነሻቸው እርሻቸው ለሚነሱት ለነጻነታቸው የኢትዮጵያ ልቅነት ስለሆነ የነጻ ጀግንነት ስለሆነ ክርስትናንም ቀደም ብሎ የተቀበለ የእግዚአብሔር አገር ስለሆነ ከዛም በፊት የነበረው ሃይማኖት ጭምር ማለት ነው ዛሬ ቤተ እስራኤል የሚባለው ማለት ነው በእግዚአብሔር የሚያምን ህዝብ ጠንካራ መሆኑ ኢትዮጵያ ስለሚታወቅ ከዚህ ብሔር ሳይባል በሙሉ ማለት ነው። እንግዲህ ለዚህ ሁሉ ኢትዮጵያ የነጻነት መነሳሻ የትግል ትልቋ መድኃኒት እርሾ ቅድም እንዳልኩትና ዋናዋ ጥንካሬያቸው ወይንም ጥንካሬያችን ለሁላችንም ስለሆነች ያችን ለማጥፋት ብለው ለመከፋፈል የተጠቀሙበት አማራውን ሁለተኛ አድርገው ማጆሪቲ ድምጽ ያለው ተባብሯል መባል አለበት ተብሎ በዚህ ምክንያት ቲፒኤልኤፍን ከፍለፊት አድርገው ኦሮሞ መጀመሪያ አድርገው በህዝብ ብዛት እየተባለ አስቀመጡ ማለት ነው። እና በጣም የሚያሳፍረው አስተማሪ የተባለ ሳይቀር ያነበበ ምሁራን እየተባለ ለኦሮሞ ቆም ያለው እያለ 60 እጅ 50 እጅ 40 እጅ እንደፈለገው ነው የሚበልጠው ኦሮሞ ነው በእኛ ድምጽ ነው መወሰን ያለበት እየተባለ ብቻ አገሪቱን አደጋ ላይ ጣሏት። ይሄ ስለሆነ አሁንም ደግሞ በተመሳሳይ በብዙሃኑ በኦሮሞ ብዛት ድምጽ መወሰን ስላለበት በሚል ለሚያስፈልገው ሁሉ ኢትዮጵያን ለማቀራመት የሚጠቀሙበት ትልቁ መሳሪያቸው የውሸቱ የኦሮሞ ህዝብ ብዛት ነው። ስለዚህ የአማራው ህዝብ ብዛት ከአማራው ራሱ የተወለደው ሁሉ ኢትዮጵያዊነቱን ስለሆነ የሚያስፈልገው ከብሔር ይበልጥ ከኦሮሞ የተወለደው ጭምር ማለት ነው ከአማራው ጎን ነው የሚቆመው። ተወደደም ተጠላም አማራው ራሱን ችሎ በብዛት የሚበልጠው በአንደኛ ደረጃ አማራው ነው። እና ሌላውም ደግሞ እንትን ቁጥሩን በጣም በመቀናነት የወላይታውን የጉራጌውን የሁሉንም ቀናን ሰው አሳንሰውታል። ስለዚህ እነዚህ ሰዎች ሁሉ ይሄ ሁሉ ብሔር ሁሉ በአጠቃላይ ከአማራው ጋር እንዲቆም ነው። ይሄ ሁሉ ሲሆን ወደ 80 እጅ የሚሆነው ወደ አማራው ጎን የሚቆም ነው ኢትዮጵያ ብሎ የሚቆም ነው። እና በዛ ላይ ደግሞ ከኦሮሞም ቢሆን ክርስቲያኑ በተለይ ከአማራው ጎን የሚቆም እየቆመም ያለ ነው። ስለዚህ ወደ 90% ኢትዮጵያ የሚደው ነው ልበል እንደው ባጭሩ። እና ምንም የኦሮ የአማራው ምግን መብለት አጠራጣሪ አይደለም። ስለዚህ የነበረ ነው። እና ይሄ እንግዲህ ኢትዮጵያን ለማዳን የአማራውን ሁሉና ማስጠበቅ ያስፈልጋል። አማራውን በማስጠበቅ የመላውን በቁጥር አናሳ ናቸው እየተባሉ እየታመቁ ያሉትንም ወገኖች ህልውና ማስከበር ያስፈልጋል። እጅ ለእጅ ተያይዞ ስለሚሄድ እና ይሄንን ይመስላል።
ጥሩ እሺ።
እሺ
ባይ በጣም ጥሩ። ይሄንን በኢትዮጵያ ውስጥ መቼም የኢትዮጵያ ህዝብ ቆጠራ ነው ስና ያደግንበትም የነበረውም የኢትዮጵያ ህዝብ ይሄን ያህል ሚሊዮን ደረሰ የሚባል ነው። በወያኔ ዘመን ነው ይሄን ዛሬና ህዝብ ቆጠራ እየመጣ እንትን ያለው። አሁንም ቢሆን ይሄ ነገር በዚህ በተባለው ነገር ይቀጥል ከተባለ ህዝብ ቆጠራ በኢትዮጵያ ውስጥ ተደርጎ ማይታወቅ ማለት የብዘርን መሰረት አደረገ ማለት ነው። ሆኖም እነሱ ፖለቲካ ስልጣንን ያዙት ለራሳቸው ለመውሰድ የሚፈልጉትን በሀብትም በምን ለመቀራመት ቁጥራቸውን አሳድገው እንትና ልክ ነው። በብዙ ህዝብም የሚለው ይሄን ነው። የህዝቡ ቢጠየቅ ኢትዮጵያዊነት ነው የሚለው፣ ደግሞ ከሁለተኛ ደረጃ ደግሞ አማራ ነኝ የሚለው ቁጥሩ እንደሚያመዝን ነው። እና ይሄ ግን የፒቲሽኑ የመፈረሙ ነገር እንግዲህ ያው አሁን የህልውና ትግል ላይ ያለ ህዝብ ስለሆነ ማን ሊወጣው እንደሚችል ና ኃላፊነት ለፖለቲካ ድርጅቶቹ ግን ይህ ማሳሰቡና እንዲታገሉ በተለይ አሁን የምርጫ ጉዳይ ስላለ ፕሮፓጋንዳ የሚሰጥበት በሱ ዙሪያ ላይ ህዝብ ቆጠራ እንዲደረግ ድርጅቶቹ እየጠየቁ ይመስለኛል። እና አንቺ ያነሳሽው ጥያቄ እንትን ነው፣ ጊዜ ወቅታዊ ነው እና ግፊት መደረግ አለበት። እስቲ ወደ ሻምበል
ይቅርታ፣ እዚህ ላይ አቶ ተቆላ መናገር የምፈልገው ይሄ እኔ አሁን በፔቲሽን ወጣ እንጂ ይሄ ላለፈው 8 ዓመት በሚገባ በዚህ በራሱ በኢትዮጵያ አንድነት ሬዲዮ ላይ መላልሽ የተናገርኩት ሲሆን፣ ነገር ግን ይሄንን በዲፕሎማሲ ደረጃ በጣም አድቮኬት በማድረግ በፖለቲካ ድርጅቴም ሲሆን በኢትዮጵያ ብሔራዊ ስቴት መንግስት ያው ሲባል በሚታወቀው እና በራሴም በሙያው በራሴም በማንነቴ ማለት ነው ጭምር ይሄንን ስታገልበት የኖርኩበት ነው። ግን ከሰሜን ስለጠፋ ግዴታ በፔቲሽን መኬድ እንደፈረበት እና በዚህ አጋጣሚ የአፋድ ሚዲያ እና ሌሎች ሁሉ እንዲተባበሩ ጠይቃለሁ።
እሺ እሺ፣ በጣም ጥሩ። አሁን እስቲ ወደ ሻምበላሽ ማን ነው አባተ ጋር ልሸጋገርና ባንድ ዳጥር ያለ ነገር እንትላንሳ። ይሄንን በአገራችን ያለው ተሰማያለሽ ሻምበላሽ
አሽሚከታ።
አሁን እንግዲህ ሰዓታችን የገፋ ነው፣ አጥራጥር ያደረገን እንት ውይታችን እንት ለማለት ሶሪኛም ቆየት ብለን እየጀመርነውና አሁን በአንዱ ትልቁ መቼም ይሄን የኦሮሞ ጽንፈኝነት አገሪቷን አጥልቅቋታልና ይሄንን የብደት ፖለቲካቸውን የሚቋቋምና በደንብ ሊከራከርና ሊሟገት የሚችል ብዙም ኦሮሞ አይደመጥም። አንድ ሁለት አክቲቪስቶች አሉ መሰለኝ ስም መጥራት ይቻላል። እና ይሄን የኢትዮጵያ ህዝብ ቁጥር አብዛኛው ኦሮሞ ነው ከተባለ ቢያንስ የኢትዮጵያዊነት ስሜት ያለው ኦሮሞ ደግሞ አብዛኛው ነው ብንል ሌሎቹ መከራከርና ተደራጅተውም ለመሟገት ያልተቻለበት ምክንያት ለምንድን ነው ትላለህ? ይሄ በሌሎቹ ብሔሮች ላይ የኢትዮጵያዊነትን ጥያቄ የሚገፉ አሉ፣ ግን በኦሮሞ እንቅስቃሴ ላይ ብዙም የድርጅት እንትን የለም በብዛት ይሄን የጽንፈኞች እንትን ለምን እንደዚህ አይነት ሁኔታ ወደቅ እንትላለህ?
እሺ፣ አመሰግናለሁ። በመሰረቱ ይሄ በዚህ በጥላቻ ጉዳይ የተወሰኑ ግለሰቦች የቀሰቀሱት ጉዳይ እንጂ በአመራር ላይ ያሉት የቀሰቀሱት ጉዳይ እንጂ የኦሮሞ ህዝብ ከአማራ ህዝብ ጋር ጥላቻ የለውም፣ ወይም ደግሞ ከሌላውም ህዝብ ጋር ጥላቻ የለውም። በመሰረቱ ይሄ ነው የምናየው እና ይሄ የመጣው መሬታችን ተወሰደ እንዲህ የት የሚባል መልስ የሚሰጥ የለም። ለምሳሌ ጡት ቆረጠ የሚለው ምኒልክ ጡት ቆረጠ የሚለው ማስረጃ ያልተገኘለት ሬዲዮ ትርክት ነው እንጂ በእርግጥ የኦሮሞ ህዝብ ጥላቻ ኖሮት አይደለም። ሌላ ቀርቶ እንደ በዘር ውስጥ በሃይማኖት ደረጃ ብዙ ቀሳውስት ከኦሮሞ እንትን ያሉ አሉ። ለምሳሌ ሰሞኑን እንኳ ቅስቀሳ ሲያደርጉ የነበሩት 3 ቄስ አባቶች በእርግጥ ሰላም የማይመጣ ከሆነ እንገደዳለን እርምጃ ለመውሰድ እስከ ማለት ደርሰዋል። እና ቤተ ክርስቲያን ይህን ያህል ሰዎቹን አሰማርታ ዘር ጎሳ ሳይለይ ብቃት ያለውን ሁሉ የምታሰባስብ እንጂ ሰዎችም ራሳቸው ከየት መጣን ብሎ ነው እንደዚህ የሚያደርጉት? የግራ ነው የሚገባ። ራሳችንም ይሄንን ማለት አንችልም። ዞሮ ዞሮ ለምሳሌ አሁን መገንጠሌን መጀመሪያ ፕሮግራም አድርጎ የተነሱት ቡሌንጮ ናቸው። ቡሌንጮ በእኛ ጊዜ ይሄ መገንጠል ፕሮግራም ጥሩ ነበረ፣ በአሁኑ ጊዜ ግን አይሰራም። ከአማራ ህዝብ ጋር እንሰራለን ብሎ ከተወሰደ ጊዜ ከተቀሳቀሱ በኋላ ፉከራ በዛባቸው መሰለኝ ሳይከታተሉት ቀርተዋል። ሌላው በሰሞኑ ደግሞ ለወዲብሳ ከቅማንት ጋር አንድነትን ፈርመናል፣ የኦሮሞ ህዝብ አማራ ህዝብ ጋር የሚጣላበት ምንም አይነት ምክንያት የለውም፣ የተዋለደ የተጋባ አብሮ መከራና ችግርን ያሳለፈ ህዝብ ስለሆነ ይህ ከየት እንደመጣ ራሳችንም ለሁላችንም አስቸጋሪ ነው። እንግዲህ ለስልጣን ብሎ የሚጣሉ ሰዎች ናቸው እንግዲህ እንትን ያሉት እና በአሁኑ ሰዓት በተከሰተው ጉዳይ ላይ በተለይ የአብይ መንግስት ይህንን የሚያደፋፍርና ይህንን ክፍተት የሚያሰፋ ሆኖ አግኝተነዋል። ለምሳሌ ኦሮሞ 50 ኦሮሞ ሞቷል፣ 86 ሰዎች ሲሞቱ ሲገደሉ 50 ኦሮሞ ሞቷል ብሏል። ያንን ኦሮሞ ማን ገደለው? አማራ ነው የገደለው? ጉራጌ ነው የገደለው? ፍንጭ የለም። ስለዚህ ኦሮሞም እየሞተ ነው ያለው፣ ራሱን በራሱ እየተገዳደለ ነው ያለው። ዛሬ ኢትዮጵያን ለማፍረስ የሚደረጉ እንቅስቃሴዎች ሁሉ በድርጅቶች ስም ስለሆነ ለጉዳዩ ለእኛም እንግዳ ነው እና ይሄ ነው ብለን መመለስ ይከብዳል። ግን እኛም የምንታገለው የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት ታሪክ ተከትለን ነው የምንንቀሳቀሰው። የኦሮሞ ህዝብ ከአማራ ህዝብ ልዩነት የለውም፣ ኢትዮጵያዊ ነው ኢትዮጵያዊ ነው ብለን ነው የምንንቀሳቀሰው። ይህም ደግሞ በእርግጥ ቀደም ብለን እንደጀመር ነው የሚዲያ ድጋፍ አላገኘንም። ሚዲያዎች በአጠቃላይ ኦሮሞ ጥፋተኛ ወንጀለኛ እንደሆነ ነው እንጂ ኦሮሞ በሁለቱም እሳት ውስጥ የገባ እንትን ነው ያለው፣ ከሁለቱም ወገን ግንባሩም ጀርባውም ጥይት ነው። ስለዚህ እምቢ ብል ይመታል፣ እሺ ብልም ያው ዞሮ ዞሮ መገደሉ ስለማይቀር ለጊዜው ከነሱ ሊመሳሰል ብሎ ነው እንትን ያለው እንጂ በአሁኑ ሰዓት ኦሮሞ ራሱ ከየአቅጣጫ እየተከፋፈለ ነው ያለው። ለምሳሌ ከማልጋቹ በአሁኑ ሰዓት አሩሲን ነጻ ለማውጣት ወደ 2000 ሰራዊት ባሌ አካባቢ እያሰለጠነ ነው ይባላል። እና ይሄ ምን ለማድረግ ነው? ሌላውን ለመውጋት ነው ወይስ ኦሮሞን ለመውጋት ነው? እና እነዚህ ነገሮች ለእኛ ለሁላችንም በጣም እንግዳ ሆኖ ነው ያገኘ ናቸው። በዚህ የተነሳ ይሄ እንግዲህ ወደ ማያውቁት አቅጣጫ ከመሄድ የሚያውቁትን አቅጣጫ መርጠን ከትግላችን በኢትዮጵያ አንድነት ወስነናል። እና ይሄ ነው እንግዲህ ሌላ ተማሪ
ካደለ በጣም ጥሩ። እዚሁ ጋር እንትን ወይዘሮ ሀሮር ትንሽ ጠብቅኛለሽ። ይሄንን የአሁን አስተዋል የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት አሁን ባለው በዶክተር አብይ የመደመር ፖለቲካ ውስጥ አልተደባለቀምና ይሄ ግብዣ ስላልመጣለት ነው ወይስ ያቋም ልዩነቶቻችሁ በምን ያህል ይጎላ ነው በዶክተር አብይ የመደመር ፖለቲካና የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት? እስቲ አጠር አድርገህ ብትገልጽልን አድማጮቻችን።
እሺ፣ አመሰግናለሁ። መደመር በሚለው እኛ መደመር አልፈለግንም፣ ምክንያቱም ፕሮግራማችን ከኢትዮጵያ ጋር ድሮም ጠመንጃ ይዘን አልተነሳንም። እኛ ከኢትዮጵያ ጋር ነን ያለ ነው። ስለዚህ መደመር የሚለው አንደኛ የወጡት ሰዎች ወይም ደግሞ ወደ ሌላ አካባቢ ሄዶ በረሃ የገቡ ሰዎች በሚመጡበት ሰዓት ለኢትዮጵያ ህዝብ የተገለጸ ነገር የለም። ፕሮግራማቸውን ቀይረው ነው? መርሃ ግብራቸውን ቀይረው ነው ወይስ እንደተዋጉ ሊዋጉ ገቡ? ስለዚህ ግልጽ ስላልሆነልን ዘግየት ብለን ጉዳዩን እስከምናዳምጥ ድረስ ልንከተሉ አልፈለግንም። ሁለተኛ ነገር ደግሞ አብይ ራሱ ዶክተር አብይ ራሱ የዚህ የኦሮሞ ህዝብ ምድ የኦሮሞ እንትን የሚባለው
ኦዴፓ
መገንጠልን የሚያደፋፍር እንጂ አንድነትን የሚያመጣ ድርጅት መስሎ ስላልታየን ልንከተለው አልቻልንም። እና ስለዚህ አሁንም ቢሆን ይሄ አቋሙ እየወደቀ እየሰፋ ሄዶ ህዝብን ከህዝብ ጋር የሚያጣላና የሚያጋድል ሆኖ ነው ያገኘ ነው እንጂ በዚህ ጉዳይ ላይ ምንም ትርፍ ይገኛል ብለን አናስብም። ልንደምርም አልቻልንም፣ አልፈለግንም። ስላልፈለግን ነው።
አይ ጥሩ። የፖለቲካ መስመር ልዩነት አላችሁ ማለት ነው? ፍላጎት ብቻ ሳይሆን መሰረታዊ አስተሳሰብ ልዩነት አለ። ወይዘሮ ሀረር እስቲ አንቺ ብዙ ያው ቅድም አንቺ ማስተካከልሽዋል ያቀረብኩትን እንትን ከዚህ ከስደተኞች ጉዳይ አንስቶ እስከ ሀገራዊ ጥያቄ ፖለቲካውን በረጅም ጊዜ ነገፋሽውና አሁንም ባለሽ የዲፕሎማሲ እንትን ቁልፍ ግንኙነቶች አንዳንድ እንቅስቃሴዎች ታደርጊያለሽና ምን አይነት ድርጊቶችን ነው አሁን እያደረግሽ ያለሽው በዚህ በኢትዮጵያ ፖለቲካ ዙሪያ ላይ? እንደው አጠር ባለ ሁኔታ እስቲ ምን እየተሰራ ነው? አገይቷ ወደ ከፋውን ተያትሽያገረሽ ነው ተጽኖ የሚያደርጉ ነገሮች መደረግ አለባቸው። እስቲ ምን ምን ነገሮች ናቸው ባንቺ በኩል ይስማሻል? አይደለም
አሁን ይስማኛል በደንብ። አዎ እንግዲህ ሁለት ሶስት ነገሮች እየተሰሩ ነው ያለው። አንደኛው እንግዲህ በሁለት ደረጃ ነው ማያቸው ዲፕሎማሲ ስራ የምንሰራው። አንደኛ ያው በቋሚ የምንታገልለት የቆየ ነው የሽግግር መንግስት በኢትዮጵያ ውስጥ እንዲደረግና እንግዲህ የኢትዮጵያ ብሔራዊ ስቴት መንግስት ፕሮጀክት አንዱ ትልቁ ማለት ነው የነበረው እና አሁንም ነው። እና አንደኛ የሽግግር መንግስት ወይንም ደግሞ የአደራሽ የሽግግር መንግስት የሚባለው ማለት ነው በሌላ አነጋገር። እና ይሄን ደግሞ ለማድረግ የህዝባዊ ህገ መንግስት ሁሉንም ያባካተተ በጋራ ለፖለቲካ ኢትዮጵያ ፖለቲካል ቆመናል የምንለው ተባብረን ነድፈን በተግባር በህግ በላይነት ያው ተቋቁሞ ወይንም ደግሞ ተመስርቶ ወደ ደንበኛ ህዝባዊ ምርጫ እንግዲህ ለመሄድ የሚል ነው አንደኛው የዲፕሎማሲ እንትን ሲሰራበት እንግዲህ ቆየው ማለት ነው። ያው ህገ ኢትዮጵያ የሚለው ደግሞ በተለይ በወንድማችን ባቶ መኮንንና አብረውት በተባበሩት ያው ተነድፎ ስለቀረበ እሱን አቀርበናል። በተለያየ በኩል እዛም ላይ እየሰራን ነው። አንድ ያ አለ እንግዲህ። በሌላ በኩል ደግሞ ምንድነው ሁለተኛው አስቸኳይ የሚሆኑ ጉዳዮች ላይ የዲፕሎማሲ ስራ የሚሰራበት አለ። ያው እንደሚታወቀው ሁሉም እየተሯሯጠ እኔ ነኝ እናረኩኝ ይሄን ለውጥ አመጣው እያለ ያው ይጠቀምበታል፣ ያወራል፣ ይሰራበታል። እንደሚታወቀው በአሁን ጊዜ በተለይ አጃዋር የሚባለው ግለሰብ የአይሰስ አይነት ወይንም የታሊባን ወይንም የቦኮ ሃራም አይነት ስታይል ይዞ ህዝቡን የሚያጫርሰው እሱ ለምሳሌ ባፉ ሙሉ እየመላለሰ የኢትዮጵያ ውስጥ እሱ ፌብሩዋሪ ላይ ኢትዮጵያ ልትገነጠል ነበረ፣ ልትበታተን ነበረ፣ አደጋ ላይ ነበረች፣ እኔ ባላድን እያለ ሲል ተሰምቷል። ማለት ምንድን ነው ይሄ በእኛ በኩል የተሰራውን በእኔ አማካኝ የተሰራውን የአሜሪካንን መንግስት በማስተባበር የአፍሪካ መሪዎች በደንብ ገብተውበት የሰሩት ማለት ነው። እና ለዚህ ላለው ለእስረኛው በሙሉ ከጽቤን ለመውጣት የሚሆን ለአብይም ቦታ ለመያዝ አሁን ያለበትን የሚሆን ያለፈውንም ጠቅላይ ሚኒስትር ራሱ እንዲነሳ ተነስቻለሁ የስራ መልቀቂያ ብሎ በዛ መልክ እንዲለቀስ ስትራቴጂ ያደረገችው አሜሪካን ነች መላልሽ የተናገረ ያለው። እና እንግዲህ ያንን ሁሉ በተግባር በዚህ በዲፕሎማሲ ስራ አሜሪካንን በማሳመን አሜሪካ ለኢትዮጵያ ጎን እንድትቆም በ2018 ያንን ባደረኩበት ጊዜ ያው ስራ ተሰርቷል። እንግዲህ ያው እድሜ ለቻካ ሳሊ ለአሜሪካን ፌስቡክ አፍሪካ እና 54 አፍሪካ እንግዲህ ያው ያለ ነገር ነው የምታውቁት ነው እናንተ ተሰርታችሁበታል። ከአንድ ሁለት እንትን አድርገናል በዛ ላይ። እና እንግዲህ ያ ያስቸኳይ አይነት ዲፕሎማሲ አሰራር በጓሮ በር የምናቃቸውን በመጠቀም ጭምር የተሰራ ስራ አለ። ያው ክሬደንሻል እንግዲህ የታወቀ ሰው ሲሆን ክሬደንሻል ካለው ተቀባይነት ተሰሚ ካለው ከአንድ ሺህ ሰው የበለጠ ከሚሊዮንም የበለጠ ድምፅ አለው። ሚሊዮንን ይዞ መግባት ይችላል ማለት ነው። የሚተባበር ህዝብ ያለበት ህብረተሰብ ቢሆን ብዙ በሰራ አልነበረ እኔም ተይዞ እና በብዙ ሌላ ድርጅቶች ተሞክሬያለሁ። አሁን በመሆኔ ነው ሱን ኢትዮጵያዊ በመሆኔ አላመቸዋቸውም እንጂ ወደ ጥፋተኞቹ መንደር ብገባ ኖሮ ብዙ ጥፋት ይሰራ ነበር ማለት ነው፣ በተቀባይነቴ ማለት ነው። አሁን ደግሞ በቅርብ ያው 87-86 ሰዎች ሞቱ ተባለ። ይህንንም ደግሞ ያው እንደ አይሰስ ሞቲቬት እያደረገ በሀሰት የተሰራው ሁሉ የምታውቁት ነው። ይሄው ጀዋር ሲራጅ መሐመድ የተባለው በአረቦች ተቀጥሮ አልጀዚራ ኢሜጅ እንድትሰጠው ከቨራይድ እንድታደርጉ ትሬን ተደርጎ ዛውት ሌላ ማለከ እሱ ጋር የሚሰሩ ማብዛ ውስጥ አንዳንዶቹን አስወጥቷቸዋል አሁን እና ያ መሐመድ የሚባለው ጥምር ማለት ነው በዋሽንግተን ዲሲ ነው የሚኖረው እና እነዚህ ሰዎች እንግዲህ እነዚህ ለሌላቸው ማንነት ለሌላቸው ክሬዲንሻል የኢንተርናሽናል ሚዲያው ሊቀበላቸው ስላልቻለ ስለማይችልም ስለነበረ አልጀዚራ ኢሜጅ ለመስጠት ምንድነው በአሜሪካን ጆርናሊዝም ሱዶ ፓብሊሲቲ የምንለው የሱዶ ፓብሊሲቲ የሰጡ የፖለቲካል በኢትዮጵያ ፖለቲካ ውስጥ አናላይዝ አድራጊዎች ተብሎ ስም ተሰጠውና ተቀመጠ። ነገሩ ግን ይሄ ጸረ ኢትዮጵያና ያው ለአባቶቹ ለአባቱ አገር ለአረቦቹ ያዳላ በገንዘብ የተገዛ ነው እንጂ በፍጹም የእውነት የፖለቲካ ንቃት እና የሂውማን ራይትስ ራይት የሚለው እና ይሄ የገባው አይነት ሰው ወይንም ደግሞ በቀኝ የቀኝ ግዛቶች በአፍሪካ ህዝብ ላይ ኦሮሞ ላይ ጭምር በአጠቃላይ የኢትዮጵያ አማራም ላይ ጭምር የተደረገው በጣም አሰቃቂ አይነት ፍጅት ያንን ሁሉ የገባው ሰው ሆኖ አው አንብቦ ይተረዳም ሰው አይደለም። እና እንግዲህ በሱ አማካኝነት ፍጹምን እናገልልናል አልፋልችልም ላልፋልችልም ግዴታ ለሀገር ሲባል ራሱን ዝቅ ማድረግ አለበት ሰው ያ ባይሆን በእውነት እንደሱ አይነቱ ማንሳቱ ራሱ በጣም የሚያሳዝን ነው። ግን ምን ይደረጋል? ስለዚህ ይሄ ሰው የዛ ቁጭ ብሎ በኢትዮጵያ ህዝብ በታክፌሩ ገንዘብ የሱን ነፍስ አገሩንም አገርም ያጠፋ ህዝብ የሚያጠፋ የሚያካርስ ሞቲቬት እያደረገ ያው ከፋክት አንጻር ያለ ነው የሚያደርገው ሁሉ ነገር በቪዲዮ እና ብዙም ሌላ ማስረጃም አለ። ለዚህ ለሰውዬ ለጸረ ኢትዮጵያዊ አይን አውጥቶ የመላው የኢትዮጵያ ህዝብ እስልምናውን ተከታዩ ህዝብ ድብሰድና የኢትዮጵያ ላይ እና የኢትዮጵያ ህዝብ ላይ በተለይ የኢትዮጵያ ኦርቶዶክስ ላይ የተነሳ ያተኮረ ጠላት አስመስሎ የሚያቀርበው አደጋ ምናል እስልምናውንም ተከታይ እንደሚጎዳም የሚያስብ አይደለም። እሱ ቅጥረኛ ነው። ይህና ለሱ ተናግሬ ምን ያላቅም መናገር ግን ግዴታ ስለሆነ ነው። ስለዚህ ይሄም 87 ምናምን ሞተ የሚባለው በእኔ አካባቢ እኔ በጠየቅኩት እኔ ባጣራሁት ከ200 ሰው ያላነሰ መሞቱን ነው። እኔ ከሺ ደግሞ ያላነሰ ሰው ቆሰለ የሚሉ ናቸው። አራት ቦታ እንግዲህ የሰማሁት የማይታወቁ የተለያየ ኢንፎርሜሽን ነው ማለት ነው የተሰጠኝና ይበዛል። ስለዚህ ይሄንን በመያዝ ደግሞ ልክ 2017 ተጀምሮ በ 2018 ላይ አሜሪካን ወጣ እንደደገፈችው ኢትዮጵያ አሁንም ደግሞ በጓሮ በር በመግባት የታንክስጊቪንግ በሚል የሃይማኖት አባቶች የሚንቀሳቀሱበት አለ። በአለም ውስጥ 7 የሃይማኖት አባቶችን እና መሪዎችን በማስተባበር በመሯሯት ከስቴት ስቴት በመብረር በመጨረሻ ማስረጃዎች የሚቀርቡ ነበሩ። ሁሉም ያስፈልገው የጠየቁትም ሳይጠይቁም ያቀረብኩት አለ። ያም በማድረግ ወደ ካቶሊኩም ጳጳስ ጭምር እንዲያቀርቡ በእነሱ የተሰራ ነው። እና ምንድነው እኔ ከፕሬዚደንት ትራምፕ ጋር እስካሁን ድረስ የቀረበ ትውውቅ የለኝም። ከዛም በፊት አንተዋወቅም እንደ ሌሎቹ መሪዎች አላቀው። ስለዚህ ይሄ ባቸኳይ ግን ማለት ይሄንን ስን በደብዳቤ አላቀው ማለት አይደለም፣ በነፍስ ተገናኝተን ማለት ነው። ተቀራርበን አንተዋወቅም ለማለት ነው። ግልጽ ለማድረግ አቁን ሰው እንዲያቀርብልኝ እና ስለዚህ በእነዚህ ኃይል አማካኝነት እየተደረገ ያለውን ቦኮ ሃራም ኢትዮጵያ ውስጥ ኢንዳይሬክትሊ ኦፊሻሊ ባይነገርም መግባቱን አይሲስ መግባቱን ይሄንን በማስረዳት ጭምር እነሱም እንዲከታተሉበት እና እንዲጠቁበት የሚችሉበት መንገድ ስላላቸው ደግሞ ከኔ የበለጠ በዛ እንግዲህ ተደርጎ መጨረሻ ላይ እነሱ አምነውበት ወጥቶ ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ከእንግዲህ ወዲህ
ማንኛውም ሰው አደጋ ጆር ባነሳሳው ማለት ነው በተደረገው እንደዛ ብሎ የሰውየው ስም ጠርቶ ባይናገርም ከእንግዲህ ወዲህ በህግ እንደሚጠየቅ እንዲያውጭ ያንን እንዲል ታይሌ የተቀመጠውን ከዛሬ ድረስ ማለት ነው ያንን ተሰሚነት ያለ በጣም ስላላቸው የቅርብም ስለሆኑ ለትራምፕ ያንን አቀረቡ። በዛ መሰረት እኔ በ25 ልክ በተነገረኝ ኖቬምበር 25 በተግባር ተውሏል ተብሎ ሲነገረኝ በፌስቡክ ላይ አውጣሁት። በ28 ጠቅላይ ሚኒስትሩ አብይ ወጥቶ ያንን አወጀ ማለት ነው። ይሄንን ሰርተናል እንግዲህ ይሄ ነው እየተሰራ ያለውና
በጣም ጥሩ።
የኢትዮጵያ ኦርቶዶክስ ላይ ይሄናል መድረሱን እየደረሰ መኖሩን በፊት የይህርንበት መንገድ እንደዚህ እንዳሁኑ አልመጣም። ብዙ ማስረድ ያላቸው የተባለው ሁሉ ትክክል ሆኖ አግኝተውታል። እነሱ እንደውም አሁን የራሳቸው ጉዳይ አድርገው ይዘውታል። ብዙ ሌላ ክትትልም እየተደረገ ነው። በአፍሪካ ማጠቃላይ ክርስቲያኑን ለማዳከም የሚደረግ ነገር ውስጥ ኢትዮጵያ ውስጥ ያሉ ከጁሃር በስተጀርባ ያሉ ሌሎች በደንብ ስላገኙ እዛ ውስጥ አልገባ እየሰሩ ነው እንደውም እነሱና ይሄንን ይመለከታል እንጂ አሁን ያደረግነውና ለዚህም ደግሞ ትልቅ እርዳታ በሻምበል አባተ ደጋጎ ድርጅት በኩል ደግሞ አንድ የሚያስፈልጉ ነገሮች ነበሩ። በዛ በኩል በመተባበር እነሱም ትልቅ ስራ ሰርተዋል የኦሮሞን ህዝብ በሚመለከት። ምክንያቱም ሌሎቹ የኦሮሞ እየተጠቀሙ ነው በስሙ በማይፈልገው ነገር የሚሰሩትና ያ ተደርጓል። እንግዲህ ሰርተናል። ይሄ ነው
በጣም ጥሩ። እሺ ዘራር እስቲ ወደ እንትና ወደ ሻምበል አባተል ሄድና ሰዓታችንም እንግዲህ ሊያልቅ ነው። በሌላ ጊዜ እንመለሳለን በሌሎች ጉዳዮች ላይም ቢሆን። እስቲ በዚህ ዙሪያ ላይ አለ ሻምበል አባተ አይሰማል? ይቅርታ ይቅርታ ትንሽ አስቀብቅ ያለውና
አዎ
አዎ ይሄው ራሱ ዝራርር ቀረበችውን ሐሳብ በሶስት አንተም በሚመለከት ዙሪያ ላይ ምን መደረግ አለበት ራሱ ከድርጅቱ አንተም ከምት ከማማራር ውስጥ ያለበት የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት ምንድነው አሁን ጥሪ ማድረግ ያለበት? በአሁኑ ጊዜ ምን ትግል መደረግ አለበት? አሁን ዝራርር በሁላችንም እናተኩሮ በጀዋር ላይ ነው ሆኗል። አሁን እሱ በቂ ስብስታብቂ አሁንም ያው የዶክተር አብይ ማላፊነት እስካል ተገለጸ ድረስ ባለማቀፉ መድረክ ላይ ለብቻው አንድ ሰው ጀዋር ብቻ መንግስት አይደለም መንግስት አለ ማስተበቅ ያለበት ጸጥታና ስነ ስርዓትና የኦሮሞ ህዝብ ንቅናቄ የኢትዮጵያ አንድነት ምን ቢደረግ ኢትዮጵያ ወደ ተሻለ ነገር ትራመዳለች ይችላል?
እሺ ጥሩ። በመጀመሪያ ደረጃ አንድ ሰው የዘነጋችሁ ነገር አለ። በ2018 ወያኔዎች ትልቁ ትግራይ ብሎ ካርታ ስለው ያንን ካርታ ሊያወጁ ሲሉ ሳደርሰበት ጉዳዩ ለአሜሪካ መንግስት ማመልከታ ሳይሳካ መቅረቱ እንዳሳስብ ወዳለሁ ሳዘንግተዋለች። እና በርግጥ እንግዲህ የኢትዮጵያ የኦሮሞ ህዝብ ንቅናቄ በኢትዮጵያ አንድነት ያምናል። እያንዳንዱ ጥያቄዎችን ለማንሳት ጊዜ በጊዜ ቢያጥርም ምን መደረግ አለበት በሚለው ጉዳይ ላይ ዛሬ ኢትዮጵያ በከፍተኛ አደጋ ላይ ነው ያለችው። ከሁሉም አቅጣጫ ጠላት እየከበባት ነው። እና ዶክተር አብይ በምንም አይነት የሚያዩ አዲስ ብልጽግና ፓርቲ ለመመስረት ነው ይላል። በአንድ በኩል ደግሞ ከፌዴራሊዝም ከነበረው ምንም የሚለይ ነገር የለም ብለው ይህ ወደ አደጋ እየወሰደ ነው ያለው። እና ስለዚህ ኢትዮጵያን ማዳን በሚለው ጉዳይ ላይ እሱንም ህይወቱን ለማዳን እንግዲህ ካለፈው ልምድ እንዳያገኘን ማለት ነው። ሌላ ቀርቶ ማንኛውም ነገር በኢትዮጵያ ውስጥ እንደሚደረገው ተጠያቂ አብይ ነው። ጀዋር አስገደለ፣ ገዴ ሞተ፣ ገዴ ተደናቀፈ፣ መኪና ተገለበጠ፣ የራሱ ጉዳይ ነው፣ ተጠያቂ አብይ ነው። እና የግድ ህይወቱን ለማዳን ወይም ኢትዮጵያንም ለማዳን ከፈለገ እሱ አንደኛ የሽግግር መንግስት መቋቋም አለበት የሚል እምነት አለን እኛ ሙሉ በሙሉ። ከዛ ከህዝብ የተውጣጣ የሃይማኖት አባቶችም ያሉበት የውጭ ምሁራንም ያሉበት የሽግግር መንግስት መቋቋም አለበት። አለዚያ ግን ሁሉም ተያይዞ ይጠፋል ማለት ነው። እና የኦሮሞ ህዝብ ንቅናቄ በምንም አይነት በዚህ በተጀመረው አኳኋን አያስኬድም። የኢትዮጵያ ህዝብ የራሱ መንግስታዊ መዋቅር መምረጥ አለበት። ለምሳሌ ፌደራሊዝም የሚለው የኢትዮጵያ ህዝብ አምኖበታል አላመነበትም? የራሱ መፍት ነው ባለመፍት ነው። ሌላው ምርጫ ሳይሰጠው አንዱ ከበረሃ መጥቶ ወይም ጉልበተኛ ተነስቶ ይሄን አድርግ ይሄ ነው አመራራችን ይሄ ነው የሚልበት ሰዓት እያቀረ ነው በአለም ላይ። ስለዚህ ሌሎችንም ሀገሮች እኮ ብንወስዳቸው የመንግስት ለውጥ ሲኖር የአስተዳደር ለውጥ ሲኖር ስልጣናቸውን ይለቃሉ። ይሄኛው 86 ሰዎች ሞቱ። 86 ሰዎች ከ86ቱ 50 ኦሮሞ ነው አንዱ ከሁሉም ደግሞ አንዱ ዜግነት አይታወቅም ተለምኖ ነው የመጣ ወይስ ተገዝቶ ነው እንዲገደል የመጣው እና ስለዚህ አብይ በምንም አይነት እያየ እውቀትም አለው ግን ማስረት አይፈልግም የኦሮሞና ማን የኢትዮጵያን አንድነት አይፈልግም እና ስለዚህ የሽግግር መንግስት ማቋቋም አለበት። ይሄም ደግሞ ተወደደም ተጠላም የሚቋቋም ነውና ስለዚህ የሽግግር መንግስት ማቋቋሙ ዳ የኦሮሞ ህዝብ ንቅናቄ ሐሳብ ይሰጣል።
በጣም ጥሩ። አሁን እንግዲህ ሲሳታችን ምን ትያለ ነው ዋንዳው ማጠቃላው ምን የነበረ መስለኛለው እይታችን ቁልፉ አባዱ ጊዜ ማንኛውም ድርጅት በዲያስፖራ ያለ በኢትዮጵያም ያለ ሰላም እንዲሰፍን መግባባትና መቻቻም ይኖረው በተለይም ደግሞ አሁን ኢህአዴግ ፈርሷል ተብሏል። አዲሱም የውህደት ፓርቲ የመደመር ምንድነው የባብጽግና ፓርቲም ህጋዊ ሰውነት የለውም። ኢትዮጵያ ውስጥ ለጋል እንትን ህጋዊ ሰውነት ያለው ገዢ የለም እንደው እንመልከተው ካል በእውነቱ እና ይሄንን የሺ ግር አንድ ስርዓት ያለው ነገር ለማምጣት የተሻለ መግባባት እንዲኖር ናሽናል እንትን ጉባኤ ማደረጉ አስፈልጊ ነው። የጥሩ ጥሩ ትክክለኛም ጥሪ ነው። ሌላ እንግዲህ እስቲ ባለችን እንደው 3 ደቂቃ ሰዓት በዛ እንደ ማጠቃለያ ሐሳብ ወይዘሮ ሀረሩልቅን ጠይቅልሽና 3 ደቂቃ ባልበለጠ ግዚያችን እንትን እንል አንድ ትንሽ ማስተዋቂያ ስላለችን ለሷ ለማስተረፍ ስል ነው። 3 ደቂቃ እስቲ ካንቺ ልጀምረው ይዘው ያደርክ ምን ባጭሩ ያው ብትናገረሽዋል ማጠቃላይ መደረግ ያለበትን እንደ ማጠቃላይ ሐሳብ እስቲ።
እሺ እንደው ባጭሩ እኮ ይያለ ምንም ማያጠም የሚገርም ነው። እኔ እንግዲህ ማጠቃላይ መስጠት የምፈልገው ብዙ ብለናል ብዙ ተናግረናል ብዙ አንቀተናል ብዙ አስተምረናል በዚህ በሬዲዮም አሁን የሚያስፈልገው ምንድነው ህዝቡ ማወቅ ያለበት ራሱ ይሄ ከዚህ ከውጩ ግር ብሎ የገባውና ዛ ኢትዮጵያ ውስጥ የተቀመጠው ናጭም የሚጨምር ነው። ጠቅላይ ሚኒስትሩን ጨምሮ ሻምበል እንዳለው የሚመለከተው እሱ ነው የሚመለከተው እሱ በመሆኑና ብዙ ወጥቶም የሁሉ ነገር ሰው ሲፈናቀል ሲገደል ምን ሲል ኢንጂነር ስመኘው መጀመሪያ በተገደለበት ጊዜ ከዛም ኩዴታ ሊደረግብኝ ነው ብሎ በሐሰት የአማራውን ህልውና ለማኮላሸት በሚደረገው ጀግና ጀግና የሆኑ ያነበቡ ልምዱም ያላቸውን ሁሉ እነ ጀረና ላሳምነውን እነ ዶክተር ዳኛቸውን እና ሌሎችንም ሁሉ ያው ለመገርፈስ የተደረገ ነው። ይሄ ሁሉ ስራ የእሱን የሚመለከትና ኃላፊ እሱ ተጠያቂም እሱ እንደውም አንድ ጳጳስ እንዳሉት እንደውም እሱ ለፍርድ መቅረብ ያለበት ሰው ነው ብለዋል ራሱ እና ስለዚህ እሱ ነው የሚመለከተውና በአንደኛ ይሄንንም ወንጀለኛ ሰውዬ የመልቀቁ ጉዳይ ትልቅ ጥያቄ አለ። እንዴት ለቀቀው? ይሄ ተደርጎ በእንክብካቤ ተደርጎለት እንደውም መለቀቁ በደንብ ጥበቃ እንደውም ተጨምሮለት መለቀቁ በጣም ትልቅ ጥያቄ ውስጥ አስገብቶታል። ለዚህ ነው ጥሎ እነዚህ የሃይማኖት መሪዎች ያቻኮሉት ነገሩን ማለት ነው እና እንደዚህ እንዲቀርብ የተደረገውና ስለዚህ ሁሉም አንድ ላይ ዝም ብሎ ድግስ ከመሯሯጥ አዲስ አበባ ውስጥ ከልቤ ነው በተለመደው የምናገረው ለሁሉም ከሌ ከሌ ሳይባል የገባው ሁሉ ነገ ለራሱም ለቤተሰቡም ለልጆቹም ለዘር ማንዘሩ ሁሉ መከራ እንደሚያስቀምጥ ከራሱ እንዲቆጥር አንድ ብሎ እንዲያቅ። ስለዚህ ትልቅ ቫክዩም ተፈጥሯል። ትልቅ የፖለቲካ ቫክዩም በጣም አደገኛ የሆነ ከመቼውም የበለጠ ስለተፈጠረ አሁን በዚህ በብልጽግና ፓርቲ በሚባል ኢትዮጵያ እንኳን የሚል የሌለበት የተፈጠረው መጀመሪያም ህጋዊ አይደለም አሁንም ህጋዊ አይደለም ህጋዊ ላይ አይደለም ሆኖ ሰውየውም በስራ ላይ የዋለው እንትን የተመረጠው ተብሎ ጠቅላይ ሚኒስትር የተደረገው አሁንም በህጋዊ አይደለም የቲፒኤልኤፍ ግሩፕ ተገረሰሰ ተብሎ የምንድነው የብልጽግና ፓርቲ የተባለው በዚህ ምክንያት ክፍት ቦታ ስለሆነ በጣም ትልቅ አደጋ ስላለው አሁን እንደው እኔ መራልሽ የምለው እንደለመድኩት ሰራም አልሰራም ምናልባት እንደው ለቃይሉ እንደው በእውነት ልባቸው ለኢትዮጵያ ስም እንደው ብዬ ነው ግርብ ላይ የገቡት። እዚህ ሙጭም ያሉት የነሱ ግልገሎች ማአት ሰዎች አሉ። ግልገልስን በእድሜያቸው 70 80 90ም የደረሱ አሉ። እነዚህ ሁሉ ሰዎች እንደማ መሆናቸው ስለምናቅ እስኪ ግፍ ተደርጎ ሁሉም ይጣውና ሌላውን የሚሯሯጥበትን ለማጥፋት በዲፕሎማሲ ስራ በዲፕሎማሲ ትግል እና ስትራቴጂ በአሜሪካን በካናዳ በአውሮፓ በተለይ ደግሞ በሚድል ኢስት እስራኤልን ይዘን በአፍሪካ በአውስትራሊያ ትልቅ ሚና የሚጫወት አንድ ኮሚቴ የስትራቴጂ ኮሚቴ እናቋቁም።
ጥሩ ነው።
ያለን ልዩነት እናጥብብና ግድ የለም የተጣላን የተሰዳደብን ምንም የተደራረግን እንኖራለን። ምናልባት የተካሰስንም ልበል ወይም የካሰሱን በፍርድ ቤት ያንን ሁሉ እናቁምና አሁን ኢትዮጵያን እናስቀድም፣ ህዝቡን እናስቀድም፣ ኢትዮጵያ ትቅደም እንበል እና ኮሚቴ እናቋቁም እና ለዚህ ደግሞ የሚጠቅሙት ሰዎች ሊደርሺፑን የያዙ በእውነት ተነጋግረን የፒኤችዲ ዶክተር ምናምን በሚል ሳይሆን ችሎታ አለ ወይ ተቀባይነት አለ ወይ ልምዶ አለ ወይ ልቦ አለ ወይ ፐርሰናሊቲ ጭምር አለ ወይ ይሄንን ሁሉ አድርገን አሉ ያሉ ሰዎች አሉ። ትግል ውስጥ የማይታዩ እንደነ ዶክተር ነጋሽ አምሳሉ አይነት ሰዎች አሉ። ወደፊት ታቀርባቸዋላችሁ ብያምናለሁ።
እሺ ወይዘሮ
ጉዳይ ታውቃለህ ሹም እኛም ጋር ይሰራል። ስለዚህ እነዚህ ሰዎች አይነት ስላሉ እነሱን ይዘን ህዝቡን ይዘን
መንሰራበት አንድ ኮሚቴ በጣም ለሻምበላባት እድል መስጠት ይየና አጣደፍኩሽ ከይቅርታ ጋር በላክ ዘንድ መለሳል። ሻምበላባት እስቲ ምጨምርበት አንድ ሁለት ደቂቃዎች አይደል እንደዚህ 3 ደቂቃ።
አዎ በአብዛኛው ወይዘሮ ሀርወርቅ ተናግራለች የምን መደረግ የሚገባውን። በርግጥ ያ ማየት የሚገባን ትልቁ ነገር አብይ ራሱ የኛ እቺ ነገር ለመምራት ብቃት አለው ወይም ችሎታለው ሳይሆን ፍላጎት አለው ወይ? የኢትዮጵያ ህዝብ እኮ እንደ ተመረ የሚሄድ ህዝብ ነው። ንጹህ ህዝብ ነው። ጥሩ ህዝብ ነው። ባለ ታሪክ ነው። መብቱንና ግዴታውን ለይቶ የሚያውቅ ነው። ግን መሪ አልባ መንቀሳቀስ ይችላል ወይ? እንግዲህ መሪ አልባ ህዝብ ማለት የኢትዮጵያ ህዝብ ነው። ስለዚህ የግድ በማዕከል ተሰብስቦ አንድ ኮሚቴ ተዋቅሮ ይህ ኮሚቴ ምናልባት ይችን ሀገር መሪ እንዲመጥቅላትና እንግዲህ ህዝቡንም ወደ ተሻለ አቅጣጫ እንዲወስደው የተጣላውንም በማስታረቅ ደረጃ ብዙ ነገሮች የሚደረጉ ነገሮች አሉ። ለምሳሌ አሁን ከኦሮሞ የኦሮሞን ሁኔታ ያየን እንደሆነ ኦሮሞ እየሸሸ ነው ያለው፣ ወደ አዲስ አበባ እየሸሸ ነው ያለው። ሌላ ቀርቶ ለማ መገርሳ እንኳን ዴሞግራፊውን ለመቀየር 600,000 ሰዎችን ከሶማሊያ አካባቢ ጭነው አምጥተዋል። እነዚህን ሰዎች ምን ይበላሉ የሚለው እኮ ነገር የለም። አገሪቷ ምን አላት ሲጠፋ? እንግዲህ አንድ ድርጅት በሚጠፋበት ጊዜ አብሮ የሚሰሩ ሰዎች ይጎዳሉ። አገሪቷ ገቢ የምታገኝበት ነገር ሁሉ እንትን አይታያቸውም። እና ስለዚህ እነዚህን ሰዎች መገላገል የሚቻለው ፍቃደኛ ከሆኑ ወይም ደግሞ ህዝቡ ካመጸባቸው ሽግግር ኮሚቴ አቋቁሞ የሽግግር መንግስት አቋቁሞ በዚህ በሽግግር መንግስቱ መፍትሄ ማግኘት ይቻላል። አለዚያ ግን ምንም አማራጭ የለም።
በጣም ጥሩ ሻምበላባተ ወይዘሮ ሀሮርቅ በጣም እናመሰግናለን። ለዛሬ ሰጣችሁ በላይ ጊዜ እንመለሳለን። ይሄ በተለይ መጨረሻ ላይ ወይዘሮ ሀሮርቅ አነሳችሁ ነው ኮሚቴ ማዋቀርና ስራ እንዲሰሩ ለወደፊቱን መንደፍ ስትራቴጂ የሚለው ነገር አወያይ ነው። እስቲ እንግዲህ ለዛሬ በዙን ላይ ያያለን። እግዚአብሔር ይስጥልኝ። ደህና ሰንብቱ።
በጣም
አርማጮቻችን ባለፉት 3 አራት ሳምንቶች ስለ ሰላማዊ ሰልፍ በኦስሎ ስለሚደረገው ማስተዋቂያ ስናስደምጥ ቆይተናል። በነገው ማክሰኞ በኦስሎ ሰላማዊ ሰልፍ የተደረገው ይከናወናል። ኖብል ሰላም ሽልማት ላይ የዶክተር እንግሊዝ ኢትዮጵያ ጠቅላይ ሚኒስትር ይባሉት ይገኛሉ። ይሄን ተቃውሞ ለማሰማት ወደዛ ወለማድረስ መሄደው ክፍል አዳራሾች አሉት። ልጆቻችሁ በሌላ ጉዞ ምታርጉ ካለ 0047 486 21212 ቴሌፎን ደግሞ አለው 0047 486 21212 ነው። ይሄን ሰልፍ በሚመለከት አንዳንድ መጥፎውን እንትኖች ዜናዎች እና መረጃዎች እየተሰጡ ነው። በሌላ ጊዜ እንመለስበታለን። በተለይ በዚህ በስቶኮልም አንዳንድ ተቋም ላይ ፀራማራ የሆነ ቅስቀሳዎች ሲካሄድ አዳምጠናልና በሌላ ጊዜ እንመለስበታለን። ሰላም ሰልፍ ለምትሄዱ እዛው እንገናኝ። ተናስተልኝ ደናው ነው።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የህዳር 28 ቀን 2012 ዓ.ም ወይንም የዲሰምበር 8 2019 ስርጭታችንን ያስተናገድናችሁ ንጉሱ ታምራት፣ ተኮላ ወርቁና ወርቁ ሞላ እንዲሁም በቴክኒኩ በኩል ደግሞ ይትባረክ ወንድማገኝ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። መልካም ሳምንት። ድል ለኢትዮጵያ ህዝብ።